አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨ ሰብሬ ቤትስ ክዘራ እንኳን ቤትና የለኝ አፈር እደጃ ጣለ ወኮብ ስቦት ወበል ማሲንኮ ወበል ክራይስ ፈላገሬ ወበል ማሽቴ አንተ ማሲንኮ ስታይ ሰው ታፎ
አድማጮቻችን እንደምን ከርማችኋል ያልን ዘወትር እሁድ ከ8 ሰዓት ጀምሮ ከኦንዳሮሳ ጋር በመተባበር የምናቀርበውን ልሳነ ሮማ ያማርኛና የጣሊያንኛ ፕሮግራም በኤፍኤም 87.9 በቀጥታ በኢንተርኔት www.ondarosa.info በመግባት ማዳመጥ የምትችሉ መሆኑን እየገለጽን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን።
Buon ascolto, siete su Radio Onda Rossa, sintonizzati e quindi come ogni domenica questo è il programma Alessane Roma, il programma etiopico su Radio Onda Rossa. Bene, oggi insomma molta buona musica e vi faremo anche ballare, diciamo. Abbiamo in programma di presentare l'iniziativa del Giorno dei Martiri che ci sarà il 19 febbraio, quindi rimanete all'ascolto perché parleremo proprio di questo evento, parleremo anche di quello che è stata la barbarie dell'aggressione fascista all'Etiopia del 1935. Quindi buon ascolto da Alessandro Roma, la voce di Roma su Radio Onda Rossa.
Al samalo shoy Zemme be maletish maletish Elori mazisho ines bezih alam alam Ori challenge Yamal sama yellam Men nauzmash Men nauzmash men nauzmash men nauzmash Men nauzmash Zarin sit nori bet benega tama Misaka masloj Batas fava de shuma nor na baknesh Ilushal kantunat Ataukamilalu Sabo boloshi Badal shin bamulu Lanchi machenaga Andere lo chollo Tala watch ilunya tala watch my soul Ya dromal kish Al tayi halain Sakna jawata shale tayi halain
Admachochachin mesmer lai ይቅርታን ጠይቃለን እንደገና እናቀርብላችኋለን አድማጮቻችን በዚህ በየካቲት 12ን በኢትዮጵያ ወይም ደግሞ በዚህ በፈረንጆች ፌብራዮ 19ን አስመልክቶ በዓለም ዙሪያና እንዲሁም በጣሊያን ከተማ ዝግጅቱን ለማድረግ እየተዘጋጀ ነውና ከዓለም አቀፍ ደረጃ አቶ ኪዳኔ አለማየሁን ይጀላችሁ ልቀርብ ነበር መስመር ላይ ነበሩ ምን እንደገጠመ ባናውቅም እንደገና በድጋሚ ሳቸውን ይዤ እስከመቀርብ ድረስ በዚህ ሙዚቃ የተዝናኛችሁ ቆዩኝ
ሀዘን እንጉርጉሮሽ አልሰማ ሀላይ ሰሎትሽ ቅዳሴሽ አልሰማ ሀላይ እኔ አልተረዳኝም ተለወጥሽ መሰለኝ Men nauzmash Men nauzmash Men nauzmash Men nauzmash Men nauzmash Men nauzmash Men nauzmash
Fanno, fanno, rifanno, fanno, rifanno, fanno, tecco so cine good, ti fari l'imbegno, lefte gadai, fanno un de meccagno, ere teo venut, yambar gulo, setto le nefas, Angolo, 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 angolo Inde kurla of, inde grisa Inde of, inde grisa Yara faulibbe, demu tenesa Fanno, 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 fanno Gartelito de mai late urutta cime ndeu hatu fanno fanno fare l'ugare me ne ha di rega se svarci in chissi non vuoi mutare le mie ali ucciacca le mie aludure se ne gaggeri adral camuse rugare camuse rugare quam valingera mi vai tamme fanno 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 lo fanno 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 agaru gabba sai sono appete ya jegna wattadere sommerge fanno 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 bella barcaca lu quando un sono e le basta mani fanno no fanno fanno no fanno
አድማጮቻችን በድጋሚ እንደምን ከርማችኋል ይያልን እስቲ እንግዳችን መስመር ላይ ያሉ ይመስለናል አቶ ኪዳኔ አለማየው እንደምን አሉ አቶ ኪዳኔ
ተመስገን ወይዘሮሙሉ እንደምን አላችሁ
ደህና ነን በጣም ከልብ ነው እንግዲህ በአድማጮቼና በዚህ ስቱዲዮ ባሉት በሙሉ ከልብ ነው የምናመሰግነው ግዚኦትንና ሰዓቱን ተጠቅመው ስለተገኙልን እስቲ እንግዲህ ከዚህ በፊትም በዚህ በአፊሌ ጉዳይ ላይ በለግራሲያኒ በተሰራው መታሰቢያ እናንተም ባለማቀፍ ደረጃ እኛም ደግሞ በዚሁ በጣሊያን ስለተሰራ በዚሁ እየተንቀሳቀስን እናያለነውና እስቲ የካቲት 12ን አስመልክቶ በአለም አቀፍ ደረጃ ምን እየተደረገ ነው የትስቴትስ ነው የሚደረገው የመሳሰለውን እስቲ እንግዲህ እርሶ አንዳንድ ቢሉን
እሺ አወዘር ሙሉ መጀመሪያ የጥል ስለተሰጠኝ ከልብ አመሰግናለሁ እንዲሁም በተጨማሪ ጣናና ጋር ያሉ ወገኖቻችንን በሙሉ በዚህ ጉዳይ የሚሳተፉትን የሚደግፉትን በትህትና ላመሰግን ወዳለሁ አሁን በእኛም በኩል እንግዲህ አንዳንድ ነገሮች እየተከሰቱ በጣም እንደ በእውነቱ ለሀገራችን ክብር እና ፍትህ የሚያስፈልገውን ሁሉ የሚፈታተን ሁኔታ እያጋጠመ ስለሆነ በጣም አዝነናል። አሁን በቅርቡ የዚህ የግራዚያኒ ሀውልት መሰራቱ ብቻ ሳይሆን ደግሞ ሁላችን ሰምታችኋል የፊተኛው ፕሬዚዳንት በርሉስኮኒ ሙሶሊኒን በማመስገን መናገራቸው ፋሽዝም በጣሊያን ሀገር እንደ አንገቱን እያንሰራራ እያለ መሆኑን ያመለክታል እና ይሄ ደግሞ በሀገራችን ላይ የተፈጸመውን ግፍ የምናውቅ ሁሉ እጅግ የሚያሳስበን እና የሚያስቆጣን ነው። ለማንኛውም ወደ ጥያቄሽ ልመለስና እንግዲህ በዓለም አቀፍ ደረጃ የካቲት 12 ቀን ወይም እንደ ፈረንጆች አቆጣጠር ፌብሩዋሪ 19 2013 ከዚህ ቀደም ተደርጎ በማይታወቅ ደረጃ ከ20 ከተሞች በላይ እንንቀሳቀስ ጥረት እያደረግን ያለ ነው እና አላማዎቹም 5 ናቸው። አንደኛ በአፊሌ ከተማ የተቋቋመው የፋሽስት ጨፍጫፊ የጦር ወንጀለኛው ግራዚያኒ መታሰቢያ እንዲፈርስ፣ ሁለተኛ በቫቲካንና በኢጣሊያ መንግስት የተዘረፉ ንብረቶች እንዲመለሱ እና ሶስተኛ የተባበሩት መንግስታት ድርጅት በኢትዮጵያ ላይ የደረሰውን ግፍ በታሪክ መዝገቡ እንዲመዘግብ፣ አራተኛ የኢጣሊያ መንግስት በኢትዮጵያ ተገቢውን ካሳ እንድትከፍል እና በመጨረሻው ቫቲካን የኢትዮጵያን ሕዝብ ይቅርታ እንድጠይቅ በማለት ነው። እንግዲህ ቫቲካን ይህንን ይቅርታ የምትጠይቅበት አሁን የግራዚያኒ ሐውልት እንኳን ሲመረቅ የቫቲካን ተወካይ እዛ የተገኙ መሆኑን በቢቢሲ ሁሉ ተረጋግጧል እና በሌላውም ምክንያት እና አሁን በዓለም አቀፍ ደረጃ የሚንቀሳቀሰው ብዙ ከተሞች ነው እና ለጊዜው አጠናቀው ጉዳያቸውን በእውነቱ በሚያስደንቅ ፍጥነት የተዘጋጁት ኒውዮርክ ያሉ፣ ዳላስ ከተማ፣ አትላንታ፣ ሲያትል፣ ሚኒሶታ እነዚህ ከተሞች ተጠናቀው ይገኛሉ። ፌብሩዋሪ 19 የሚከናወነው እና ሌሎች ደግሞ ዋሽንግተን እና ሳን ፍራንሲስኮ፣ ሳን ሆዜ፣ ኦክላንድ፣ ሲያትል፣ ላስ ቬጋስ፣ ሎስ አንጀለስ፣ ዴንቨር፣ ሂውስተን፣ ቺካጎ፣ ማያሚ፣ ታምፓ፣ ለንደን፣ ሮምም በእናንተ እንግዲህ እናንተ ዝግጁ እንደሆናችሁ እናውቃለን። ግን ፕላናችሁን እንድታሳውቁን በትህትና እንጠይቃለን። እንደዚሁም ኢየሩሳሌም፣ ኪንግስተን እና ካሪቢያን አካባቢ፣ አዲስ አበባ፣ ቶኪዮ እንደዚህ የመሳሰሉት ከተሞች ዝርዝሩን ዝግጅት እየጠበቅን ነው እና ግን ሌሎች ከተሞች ደግሞ ገና የአዘጋጅ ኮሚቴ እያፈላለግን ያለንባቸው አለ እና በመጨረሻው ላይ ብቻ እንዲያው ወደ 20 ከተሞች በዓለም አቀፍ ደረጃ ይህንን የካቲት 12ን የሰማዕታት ቀን ለማክበር ባለን አቅም ጥረት እያደረግን ነው። በተለይ ግን በመጨረሻው በእውነቱ በሮም የሚከናወነው ለእኛ እንደ ትልቅ ምሳሌ እንደው እንደ ትልቅ ጀግንነት ስለምንቆጥረው በእናንተ በኩል ጥረታችሁ እንደሚጠነክር እንደምትቀጥሉ ተስፋ እናደርጋለን። ይኸው ነው በእኔ በኩል ያለው ወይዘሮ ሙሉ።
እሺ፣ ከልብ ነው እንግዲህ የማመሰግነው። በኢሮፕ ካሉ አገሮች እስካሁን ድረስ እንግዲህ እኛም በዝግጅት ላይ ነን ያለ ነው። በማክሰኞ ዕለት ከዚሁ ከእስራኤል ተወካዮችና እንዲሁም ከኮሚኒ ተወካዮች ጋራ ንግግር እናደርግና ፕሮግራሙን በትክክል ምን እንደሚያደርግ እናሳውቃለን። በዚህ አጋጣሚ ይሄንንም ልንነግረው እንፈልጋለን። እንግዲህ በኢሮፕ ካሉ አገሮች ከጣሊያን ውጪ ያው ጉዳዩ እኛ እዚሁ ያለ ስለሆነ ይህን ጉዳይ እኛንም ይመለከታልና በኢሮፕ በጀርመን ወይም በሌሎች አገሮች የሚደረጉ ሁኔታዎች አሉ ወይ?
አዎ፣ እንግዲህ በኢሮፕ ካሉት ውስጥ ከሮም ሌላ አሁን ሰዎች አግኝተን የተንቀሳቀሱ ያሉ ያልጠቀስኩት ፓሪስ እና ጄኔቫ ናቸው እና ብራሰልስ በጣም ያስፈልገን ነበረ። እንዲሁም በርሊን እዛ ሰዎች ገና አላገኘንም የሚተባበሩልን። ምናልባት በእናንተ በኩል የተቀሰቀሳቸው ሰዎች ካሉ እርዳታችን ብናገኝ በጣም ደስ ይለናል። ሌላው ለንደን ነው። ለንደን ያው እንደምታውቁት ወይዘሮ ማህሌት ማዕረጉ አለች፣ በሚቻላት እየጣረች ነው። ስቶክሆልም ደግሞ አቶ ሲራጅ ጊታንጎ አለ፣ እሱም እንደዚሁ እየሞከረ መሆኑን እናውቃለን። እንግዲህ ሌሎች ከተሞች ያሉትን እናንተ የበለጠ ታውቋቸዋላችሁ። እንደው ባላችሁ አቅም ብትደግፉን በጣም ደስ ይለናል። እንግዲህ አላማችን በዚያን ቀን የካቲት 12 ቀን በኢትዮጵያ ታሪክ በመጀመሪያ ጊዜ በዓለም አቀፍ ደረጃ በያለ በሁሉም አህጉሮች ያሉ የኢትዮጵያ ወዳጆች እንዲንቀሳቀሱና ለኢትዮጵያ ፍትህ እና ክብር ተገቢውን እንዲፈጽሙ ለማድረግ ነው እና በነገራችን ላይ ያልጠቀስኩት ደብዳቤዎች አሁን እያጠናቀቅን ነው። እነዚህን አንደኛው ለኢጣሊያን ፕሬዚደንትና ጠቅላይ ሚኒስትር የሚላክ፣ ሁለተኛው ደግሞ ለቫቲካኑ ፖፕ ቤኔዲክት 16ኛ የሚላክ አለ እና ግልባጮች፣ የእነዚህ ደብዳቤዎች ግልባጭ ለተባበረው መንግስታት ድርጅት፣ ለዩሮፒያን ዩኒየን፣ ለአፍሪካን ዩኒየን ይላካል እና እንደተጠናቀቀ ወይዘሮ ሙሉ ላንቺ ኢሜይል እናደርጋለን።
እሺ፣ እንግዲህ ከልብ ነው የምናመሰግነው። በዓለም አቀፍ ደረጃ እንዲዘጋጅ የሚታደርጉትን ጥረት ከልብ ነው እኛም የምንደግፈውና የምናደንቀው። እንዲሁም በዚህ አጋጣሚ ሳናደንቅና ሳናነሳ የማንቀረው ኒኮላ አንቶኒዮ ዴ ማርኮ ነው። ምክንያቱም በዚህ ጉዳይ ላይ በተለይ በዚህ በአፊሌ በተፈጸመው ሁኔታ በጣም በመቆርቆር ያሉትን ሁኔታዎች እንድናውቀው እንድንገነዘበውና በዓለም ዙሪያ ያለን ሰዎች ተረድተነው ለዚህ እንድንጮህበት የሚያደርገውን ጥረት በዚህ አጋጣሚ በእርሶ አማካኝነት በአድማጮችና በዚህ ሬዲዮ ክፍል ባሉት ሁሉ ከልብ ነው የምናመሰግነውና መልእክታችንን ያድርሱልን እንላለን። ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ግሎባል አላያንስ ፎር ጀስቲስ ዘ ኢትዮጵያን ካውዝ በሚል የተዘጋጀም ፊርማ አለና እዛ ውስጥም ገብታችሁ ይሄንን በማየት ፊርማችሁንም እንድታሰፍሩ በዚህ አጋጣሚ እያዳመጣችሁን ላላችሁት እንጠቅሳለን። እርስዎም ጊዜዎትንና ሁሉን ነገሮትን በዚህ ጉዳይ ላይ ወዲያ ወዲህ የሚሉትንና ሌሎችንም ጓደኞችዎትን በሙሉ ከልብ እናመሰግናለን። እግዚአብሔር ይስጥልን እላለሁኝ።
በጣም ተግባለው ጀርሙሉ የኛ ድረገጽ www.globalallianceforethiopia.org globalallianceforethiopia.org እዛ ላይ ይገኛል። ይሄ የሚፈረመው አቤቱታ ሁሉ እዛው ላይ ይገኛል። እና በዚህ በኩል በእውነቱ እናንተን ነው በጣም እናመሰግነው። ለእኛ እናንተ በመደጋገም አስል የሄዳችሁ ያሳያችሁት ይንጠጅ እኛ እንደው ልባችንን ነው የነካው። የእኛ አርበኞች ናቸው እና የኢትዮጵያ አምላክ ጥሎ አይጥላትም እናንተ ያሉ ሰዎች እስካሉ ድረስ። እና ክብራችንን መብታችንን ታሳዩልናላችሁ እና በዚህ በጣም እንኮራለን። እና እግዚአብሔር ሁላችንም ያበርታን እና ሁላችንም የሚያዳምጡ ሁሉ እባካችሁ እንነሳና ለሀገራችንን ክብ እንታገል።
አመሰግናለሁ በድጋሚ። አድማጮቻችን እንግዲህ ስታዳምጡት የነበረው የዓለም አቀፍ ደረጃ እየተንቀሳቀሱ ያሉትን አቶ ኪዳኔ አለማየሁ ነው። አቶ ኪዳኔ አለማየሁ የፓፕ ፓይስ 11ኛ የፋሽስት ህብረት እንዲሁም ሌሎችን ሁኔታዎችን አስመልክቶ ለረዘም ላለ ዘመን እየተከታተሉና ችግሩን በአለም ደረጃ እንዲታወቅና መፍትሄ እንዲሰጥበት ጥረት እያደረጉ ያሉ ወንድም ናቸው። ስለዚህ www.globalallianceforethiopia.org ገብታችሁ ፊርማውንም ካውዝ አለ እዛ ላይም ፊርማችሁን አባካችሁን አስፍሩ እንላለን። በተቻለ መጠን ባላችሁበት ከተማና በመትኖሩበት አካባቢ በተለይ ከዚ ከጣሊያን ውጪ የምትታደምጡን ወንድሞች እህቶች አባካችሁን የምትችሉትን ያህል አድርጉ እንላለን። በእኛ በኩል በዚህ በአፊሌ ከተማ ባለው ሁኔታ ምክንያቱም አንደኛ የምርጫ ሁኔታዎች አሉ በዚህ በፌብራዩ አካባቢ የሚደረግ ከዚህ ምርጫ ቀጥሎ እንግዲህ የአውራጃ ምርጫ ይከናወናል። የአውራጃ ምርጫ ሲከናወን ነው እንግዲህ በዚህ ዙሪያ ላይ ይህ መታሰቢያ መፍረስ አለበት የለበትም በሚለው ላይ ውሳኔ የሚሰጥበት። ግን እስከዛ ጊዜ ድረስ በምንችለው አቅምና በምንችለው ሁኔታ ሁላችንም ጥረት ማድረግ ይገባናል እንላለን። እኛም እዚህ በሮማ ከተማ የምንገኝ በሙሉ በዚህ በየካቲት 12ን አስመልክቶ በተለይም በሮማ ከተማ ለረዘም ላለ ጊዜ በኤክሶዱስ የሚከበር በዓል ነው። መታሰቢያነቱ በተለያዩ ቦታዎች በየአመቱ ሲከበሩ የምታውቁ ይመስለኛል። ከልብ ነው የምናመሰግነው ምክንያቱም የካቲት 12ን እነሱ ባይኖሩ ኖሮ እኛ ለረዘም ላለ ጊዜ አናከብርም ነበርና በጣም ደስ የሚል ሁኔታ ነው ያለው። ስለዚህ ከ11ኛው ኮሙኔ ጋር በመሆን ነው ይሄንን ዝግጅት የምናደርገው። በእነሱ አዳራሽ አካባቢ ነው የሚደረገው ዝግጅቱ። እንግዲህ ምን እንደሚያደርግ በጠቅላላ በማክሰኞ ለት ተነድፎ በየቦታው እንለጥፋለን እንሰጣለን። ስለዚህ 11ኛው ሙኒሲፓል የሚገኘው ከኤውር ፌርሚ አጠገብ ነው የሚገኘው። በጣም ሩቅ አይደለም ቅርብ ቦታ ነው። ስለዚህ አድራሻውን በተቻለ መጠን በተደጋጋሚ እናቀርባለን። ስለዚህ የሁላችንም ትብብርና እገዛ እንዲኖር እንላለን። እንግዲህ በዛሬው ዕለት በተከታታይ የምናቀርበው በዚሁ የካቲት 12ን አስመልክቶ በጣሊያንኛም የምናቀርበው ይኖረናል። በመጀመሪያ እንግዲህ እስቲ ወደ ጣሊያንኛው ፕሮግራማችን ደሞ እንግባ።
bene niente giusto per scusate innanzitutto per la mia voce oggi insomma l'influenza avanza e quindi abbiamo fino adesso ascoltato Ato Kidane Alemayu. Abbiamo fatto un'intervista perché Ato Kidane Alemayu dagli Stati Uniti è uno dei membri che si sta occupando proprio di organizzare l'evento che è poi il nostro giorno della memoria, cioè il giorno dei martiri come lo chiamiamo al nostro paese l'Etiopia. E dunque il signor Kidane fa parte dell'Ethiopian Global Alliance for Justice, che è un'organizzazione proprio che sta cercando non solo di non far smarrire la memoria rispetto all'aggressione fascista in Etiopia, ma che sta lavorando anche per mobilitare e sensibilizzare le persone, non solo etiopiche, rispetto a questa questione purtroppo che abbiamo qui in Italia, la questione di Affile. Come sapete il sindaco di Affile ha eretto un monumento in onore del macellaio d'Etiopia, il generale Graziani. Quindi ci ha fatto sapere il nostro amico Ato Kidane di come non solo in America, nelle maggiori e principali città americane, ma un po' in tutto il mondo, questo giorno dei martiri, questo 19 febbraio, sarà ricordato e celebrato proprio soprattutto per non far passare questa cosa che è accaduta qui in Italia e per la demolizione di questo monumento obbrobrioso a Graziani. E dunque, cosa dire da questi microfoni? Lo ricordiamo ancora una volta, il 19 febbraio prossimo ci sarà questa iniziativa che ricorderà questa ricorrenza abbastanza tragica, e cioè la lotta e il sacrificio del popolo etiope in seguito all'aggressione dell'Italia fascista. E come vi dicevo, forse mai come quest'anno la ricorrenza riveste una particolare importanza proprio per la questione di Affile. L'iniziativa si terrà, lo ricordo ancora una volta, il 19 febbraio prossimo, quindi mi raccomando, segnatevi questa data, date un segno a tutti noi che stiamo organizzando questo evento di partecipazione, e quindi venite il 19 febbraio dove si terrà la manifestazione. Saremo ospiti dell'undicesimo municipio, quindi si terrà l'iniziativa presso la sala consiliare dell'undicesimo municipio, che si trova in via Benedetto Croce numero 50 nel quartiere Laurentino. E ne approfittiamo da questi microfoni per ringraziare veramente con tutto il cuore l'assessore alla cultura dell'undicesimo municipio, la signora Carla Di Veroli, che ci dà non solo la possibilità di essere ospitati lì, ma che si sta muovendo anche per far sì che l'iniziativa abbia successo. Quindi verranno sensibilizzati anche assessori e responsabili politici di altri municipi, e quindi speriamo quest'anno, insomma, che l'iniziativa sia molto partecipata. Lo ricordo ancora una volta, via Benedetto Croce presso la sala consiliare dell'undicesimo municipio, con inizio alle ore 17 il 19 febbraio prossimo. All'iniziativa ovviamente parteciperanno sia l'Associazione Nazionale Partigiani, oltre che alla nostra comunità etiopica, e poi sarà presente anche il Comitato Affile Antifascista, un organo che è sorto proprio soprattutto costituito da giovani di Affile, che hanno come obiettivo, oltre a quello di sensibilizzare l'opinione pubblica, proprio la demolizione di questo obbrobrioso monumento dedicato proprio al macellaio d'Etiopia, il generale Graziani. E dunque adesso mandiamo un po' di musica, poi eventualmente, come vi avevo già accennato domenica scorsa, inizieremo una serie di rubriche proprio oggi che riguardano l'aggressione dell'Italia fascista all'Etiopia. In particolare oggi ci soffermeremo su quello che è stato uno dei crimini più spietati commessi nel nostro paese, e cioè l'uso sistematico dei gas chimici. Quindi dopo un po' di musica restate all'ascolto, perché vi racconteremo rispetto proprio a questa cosa dei gas che sono stati usati contro non solo i nostri soldati, ma anche contro la nostra innocente popolazione. Buon ascolto da Alessandro Roma, la voce di Roma.
Assalamu alaikum. እንዴት ሳንብተሻል ብዙ ጊዜ ሆነ እኔ አንቺን ሳላይ ከሰው ሰማለው ጤናም እንዳልሆነ የእነትሽ ታውኳል ብለው ቢነግሩኝ እኔ አልሰማም ብዬ ፊቴን አዞርኩኝ ጥንቱን አውቀዋለሁ ጤናም እንዳልሆንሽ ግን መስሎኝ ነበር በጣም የተሻለ እቱ እንደምናለሽ
እንዳዳመጣችሁት በጣሊያንኛ ፕሮግራም በዚሁ በጣሊያን ከተማ ሮማ ውስጥ እኛም ዝግጅቱን ወዲያው ዲህ ይያልንበት እንደሆነ ነውና ሰዓቱ 17 ሰዓት ላይ ነው የሚደረገው ወይም በአበሻ አቆጣጠር 11 ሰዓት ለራውረንቲና ቅርብ ነው ሙኒሲፒዮ ሮማ 11ኛ ነው ቪያ ቤኔዴቶ ክሮቼ 50 ቁጥር ላይ ነው ያለነው የሚገኘው ወይም ይሄ ዝግጅት የሚደረገው ሳላ ኮንሲሊየሪ እዛ ውስጥ ነው ያለው ከልብ ሳናመሰግን የማናርፈው ወይዘሮ ካርላ ነው ወይዘሮ ካርላ በተለያየ ጊዜ በዚህ ላይ ጽሁፍም ያቀረቡ ናቸው በዚህ ጉዳይ ላይ በአፊሌ በሚደረገው ሁኔታ ላይ ትልቅ ሁኔታዎችን እያደረጉልን የሚገኙ ናቸው ስለዚህ በዛ በሙኒሲፒዮ ሮማ 11 ላይ ለላውረንቲና ቀርብ ነው ቪያ ቬኔዴቶ ክሮቼ 50 ላይ ነው ማክሰኞ ልክ ከስራ ሰዓት በኋላ ነው ለአብዛኞቻችሁ የሚደረገው ስለዚህ ሁላችንም የመገኘትና የመጮህ የመናገር ሁኔታዎችን መፍጠር ይገባናል ምንም እንኳን የአውራጃው ምርጫ ገና የዘገየ ቢሆንም የኛ ግን የተደጋገመ ጩኸት ጥሩ ውጤትን ያሳያል ብለን እናስባለን የዚህ ናፖሊታኖ ባለፈው ላደረጉት በእስራኤል ሊያኖች ላይ የተፈጸመውን ጭፍጨፋና ግድያ ሲናገሩ እንኳን ምንም እንኳን ነጥብ በሚያክል መልኩ ጣሊያኖች በኢትዮጵያ ላይ ያደረሱትን አንዳችም ነገር አልተናገሩም ነበር ስለዚህ በብዛት የሚያነጋግርና የሚያሳዝን ጉዳይ ነው ያለው የኢትዮጵያ ጉዳይ የኢትዮጵያ ጉዳይን ጣልጣል እንዲያረጉት ካደረጉትም ሁኔታዎች በኔ ግምትና በኔ ምዛን የተሳሳትኩም ሊሆን ይችላል ግን የኛ ጥረት ያለ መኖሩ ሁኔታ ይሆናል ብዬ አስባለሁኝ ስለዚህ ጥረታችን የበለጠ እንዲሆንም ማድረግ የሚገባን ይመስለኛል ምክንያቱም ታስታውሱ ከሆነ ከአክሱም ሐውልት አንዱ እዚህ በተደረገበት ጊዜ የአክሱም ሐውልትን ለመመለስ ሲደረግ የነበረው ሩጫና ጥድፊያ አሁን ታዲያ አፊሌ ለግራሲያኒ የተሰራውን መታሰቢያ እንዲወርድ የሁሉም ሰው ጥረት መሆን የለበትም ወይ ነው ምክንያቱም የካቲት 12ን ማንንም የሚረሳው ያለ አይመስለኝም በተለይም እንግዲህ ከኢትዮጵያ ውጪ የተወለዱ ልጆቻችን ካልሆኑ በስተቀር በዛ የነበረን ሰዎች የካቲት 12 እንዴት ተደርጎ ይከበር እንደነበርና ምን አይነትም መታሰቢያ እንዳለው የምናቀው ነው በአዲስ አበባ ከተማ በሶስት ተከታታይ ቀናቶች እንኳን ወደ 30 ኢትዮጵያውያኖች ነበሩ የተጨፈጨፉት ስለዚህ ይህንን የምንረሳው አይመስለኝም በ2000 ቤተክርስቲያኖች 525,000 ቤቶች ተደምስሰዋል 14 ሚሊዮን እንሰሶችም ናቸው ያለቁት ስለዚህ የቫቲካንም ሆነ የጣሊያን መንግስታቶች በዚህ በእኛ ላይ በተፈጸመው ግፍና በደል ወይም ደግሞ በጆች ላይ የሚያወሩትን የሚያሳዩትን ፊልሞች ስናይና በእነሱም ላይ በሁለተኛው የዓለም ጦርነት የተፈጸመውን ግፍና በደል በየጊዜው ደጋግመው ሲያወሩ ስናይ በኢትዮጵያ ላይ ግን እነሱ የፈጸሙትን ግፍ እንደው በጥቂቱ ትንሽ አለፍ ዳበስ ያረጉት ካልሆነ በስተቀር ጨከን ብለውና ጫን ብለው እኛም ኢትዮጵያኖችን ጨፍጭፈናል ይቅርታ ልንል ይገባታል ወይም ደግሞ ካሳውን በትክክል መክፈል ይገባናል ብለው አውርተውም ተናግረውም አያውቁም ከዓለም ዙሪያ እንዲሁም ከኛ አካባቢ ለናፖሊታንም ለሞንቲም ደብዳቤዎች በተደጋጋሚ ተልከዋል ግን ጆሮ ዳባ ልበስ ነው ያሉት እስቲ እንግዲህ በዚሁ በአፊሌ ባለፈው ጃንዋሪ 26 አካባቢ እኛ እዛ ሆነን ሮማ ፍቱራ በሚል የተዘጋጁት ወጣቶች በቀይ ባንዲራ ከበው ያደረጉትን ሁኔታ እና ተጠይቀውም የሰጡት መልስ አለ። እስቲ በትክክል መተላለፍ የሚችል ከሆነ አዳምጡት አብረን። ይቅርታን ጠይቃለን በድምጽ ጥራት ላይ። እንግዲህ እነዚህ ወጣቶች እዛ ቀይ ባንዲራ ሙሉ ይዘው ይህ የሞሶሎኒ መታሰቢያ አግባብ የለውም በሚል ነው እንግዲህ ሲጮሁና ሲሸፍኑ የነበሩት። የተወሰኑ ወጣቶች በዚህ ላይ ያደረጉት ኢንተርቪውም ነበረ፣ እሱ ነበር ለማሰማት የፈለኩት። ግን እዚህ ላይ ከትንሽ ከተጀመረ በኋላ ሊመጣ አልቻለም። ከቻልኩኝ በሚቀጥለው ላሰማ ሞክራለሁኝ። እነሱ ወይም ጣሊያኖቹ ከኛ በበለጠ ተቆርቁረው ፋሽስታዊ የሆነ አካሄድ ጣሊያን እየተጓዘች መሆኑን በመቃወም ለወደፊቱ ትውልድና ለወጣቱ ይህ አግባብ አይደለም፣ ይህ ሊደረግ አይገባም በሚል እንግዲህ እነሱ የሚችሉትን ሁሉ ጥረት እያደረጉ ይገኛሉ። ስለዚህ እኛም ብንሆን በዛ ጉዳይ ላይ አተኩረንበት ያላሰለሰ ጥረት ማድረግ የሚገባን ይመስለኛል። ምክንያቱም እኛ የማንጥር ከሆነ፣ እኛ የማንጮ ከሆነ፣ እኛ የማንናገር ከሆነ እዚሁ አፍንጫው ስር ቁጭ ብለን ማለቴ ነው። እነሱ እንደምታውቁት በተለያዩ ምክንያቶች ላይ በስደተኞች ጉዳይ ላይ ምንም አይነት ስሜትና ሁኔታ እንደማያሳዩ ነው። በትላንትና ሁለት ሬጂዮ ላሲዮ በስደተኞች ጉዳይ ላይ ከ11 ሰዓት ከ30 እስከ 13 ሰዓት ድረስ ስብሰባ ተደርጎ ነበር። በዛም ተገኝተናል። እንግዲህ አንዳቸውም እንኳን በተለያዩ ሁኔታዎች የልጆቻቸውን የመሳሰለውን ሲናገሩ እነሱ እየሰሩት ያሉትን ወዴት እየሄዱ እንዳሉ እንኳን ለመናገር ብዙም ጉብዝናና ሁኔታዎችን አላሳዩም። ስለዚህ የተለያዩ ድርጅቶች አርበኞች ድርጅቶች የመሳሰሉት ብቻ ናቸው አብረውን እየቆሙ ያሉት፣ አብረውን እየታገሉ ያሉትና አብረውንም እየሰሩ ያሉት። ስለዚህ እኛም ኢትዮጵያኖች በጣም በጣት የተቆጠርን ብቻ አይደለም እዛ ሄደን ኢትዮጵያ ላይ የደረሰው ግፍና በደል ይሰማናል ወይም ደግሞ ያመናል የምንለው ሁላችንንም ሊያመን ይገባል። ሁላችንም የምንጮህ ከሆነ በኢትዮጵያ ላይ የተፈጸመ ወይም ሊፈጸም የታሰበ ወይም ደግሞ ማናቸውንም የሆኑ ጥያቄዎችን አስመልክቶ ለማቅረብ እንኳን አመች ይሆናል። ምክንያቱም ኢትዮጵያ ላይ ጣሊያን የፈጸመችው ሁለት ጊዜም በአድዋ ጦርነት እንደገናም ደግሞ በሁለተኛው የዓለም ጦርነት የፈጸመችው ግፍና በደል እንዲሁ በቀላሉ ተደባብሶና ተሸፋፍኖ የሚታለፍ አልነበረም። ግን ኢትዮጵያ ያልታደለች መንግስት አገር ነችና የመጡት መንግስቶች በሙሉ ከኃይለ ሥላሴ በኋላ በተለይም በኢትዮጵያ ውስጥ እኛኑ ጨረሱን እንጂ በፊት ወይም ደግሞ ሌሎች ወራሪዎች የፈጸሙትን በዛ ላይ ቆመው ሊታገሉበትም አይችሉም። ምክንያቱም እነሱም በገዛ አገራቸውና በገዛ ትውልዱ ላይ ኢ-ዲሞክራሲያዊ በሆነ ኢ-ሰብአዊ በሆነ መልኩ ጭፍጨፋና በደልን የፈጸሙ የሆኑ በመሆናቸው በዓለም ዘንድ ይህንን ጥያቄ አቅርበው እረ ፋሽስቶች ናችሁ ጣሊያኖችና የፈጸማችሁት በደል ካሳ ይገባዋል ወይም ደግሞ በዓለም ዘንድ ልትጠየቁበት ይገባል የሚለውን ለማለት ራሳቸው ፋሽስቶች በመሆናቸው ድፍረቱም ጉልበቱም አልነበራቸውም። አሁንም የምናየው ነው። ከዛ በኩል ምንም አይነት መልእክትም ሆነ ምንም አይነት እንቅስቃሴዎችን እያየን አይደለም። ግን እኛ ኢትዮጵያኖች አንደፈርም ባዮች ነንና ሁላችንም ተባብረን ይሄንን ነገር ወዲያውዲ ልንለው ይገባል እንላለን። ግን እስከሚፈርስ ድረስ ሁላችንም የምንችለውን ሁሉ ጥረትና ተግባር እናድርግ እንላለን።
Assalamu alaikum
get sun but a shall Buzu gize hole nam chin salay salay Kazo samallo Enam dal hone Yenno እኔ አልሰማም ብዬ ፊቴን አዞርኩኝ ጥንቱን አውቀዋለሁ ጤናም እንዳልሆነሽ ግን መስሎኝ ነበር በጣም የተሻለ እቱ እንዲያሳን ብተሻል የቤት ዳሮት እንዴት ያደርግሻል አንቺ እንደምን አለሽ እኔስ እንደምን እግዚአብሔር የሰጠው ሰው አልችላይልም ጥያቄ መጣልሽ መቼም አትረጂ እባክሽ ኢትዮጵያ እስቲ እኔን ፍቺ
Bene, e come vi dicevo, ora vi darò conto, cercheremo di far comprendere in che modo venivano usati i gas contro la nostra gente in Etiopia. Oggi analizzeremo un documento che è proprio un documento d'archivio, è una relazione fatta dal Comando Superiore Africa Orientale e dallo Stato Maggiore, l'abbiamo qui davanti. Ringrazio il signor Bruno Imperiali che ci ha fornito questo documento. Dunque, il documento è stato stilato direttamente da Badoglio, il capo delle forze armate in quel tempo, e la data del documento è del 29 febbraio 1936. Il documento è stato la relazione, cioè è stata inviata all'allora ministro delle colonie, e si tratta ovviamente direttamente di Mussolini, del Duce, perché a quel tempo Mussolini aveva ad interim anche, era anche ad interim ministro proprio delle colonie. Il documento ha come oggetto l'impiego dell'aviazione nella battaglia dell'Endertà. Siamo all'inizio della guerra, siamo nella fase in cui ancora l'esercito etiopico era ben saldo, non era iniziata la resistenza, ma si stava iniziando, diciamo, c'erano gli eserciti impegnati allora nelle battaglie. Leggo testualmente proprio dal documento, quindi dalla relazione proprio che Badoglio faceva a Mussolini. La battaglia dell'Endertà, della quale ho riassunto lo svolgimento con i telegrammi numero 1406, 1407, 1408, 409, 410 e 411 dei giorni 16 e 17 febbraio, conclusasi vittoriosamente nel campo tattico il 15 dello stesso mese, è stata completata con lo sfruttamento del successo. Nei giorni successivi, da parte dell'aviazione, alla quale ho affidato il compito che le forze terrestri non potevano più assolvere, di inseguire a fondo le colonne nemiche in ritirata disordinata sino ad annientarle e disperderle. Tale scopo è stato completamente raggiunto, mercé l'azione intelligente e costante dell'aviazione che si è prodigata senza tregua. Reputo perciò necessario riassumere l'attività a conclusione e a completamento della relazione sommaria inviata. Dunque, la relazione quindi fa riferimento proprio ai giorni che seguirono alla battaglia che, come vi ho letto, si è svolta il 15 febbraio. E quindi cosa succede? Succede che l'esercito italiano, senza pietà alcuna, nei giorni successivi, ci riferiamo al 16, 17, 18 e 19 febbraio, mandava l'aviazione ad annientare, come dice il documento, le truppe etiopiche provate ormai e veramente distrutte, sia dal punto di vista proprio della militare e anche, diciamo, moralmente, con una serie di bombardamenti che andavano a colpire proprio queste persone disperate che cercavano di ritirarsi, in particolare verso due direzioni diverse, per poi, diciamo, ricollegarsi con i rimanenti battaglioni dell'esercito etiopico. Dunque, non vi leggo tutto il documento, però andiamo, diciamo, più o meno alla conclusione, dove si fa un riassunto più o meno di come si è svolta l'azione e di quanti mezzi sono stati impiegati. Quindi continuo a leggervi dal documento ufficiale inviato da Badoglio al Duce, a Mussolini. Così, diciamo, conclude il documento. La brillante attività aerea già svolta nel periodo di preparazione della battaglia, durante la battaglia stessa, è sintetizzata dalle cifre seguenti che provano lo sforzo compiuto. Essa inoltre segna la priorità dell'aviazione italiana nell'impiego degli aerei, nello sfruttamento del successo nel campo strategico. Questo è quanto Badoglio riassume rispetto all'operazione. In complesso, dice Badoglio, sono stati impiegati 350 velivoli, lanciate 200 tonnellate di esplosivo, sparati 30.000 colpi di mitragliatrice, 20 velivoli colpiti da reazione contraerea, ma tutti prontamente riparabili, e un ufficiale ferito, ma in via di guarigione. Sono le lievissime perdite che chiudono questo glorioso bilancio. Ecco, ma quello che è importante e che volevamo, appunto, in particolare sottoporre alla vostra intenzione, è questa parte finale del documento, dove, diciamo, in qualche modo senza timori e senza vergogna, Badoglio fa proprio riferimento ai gas che sono stati usati. E così quindi si conclude il documento che ho qui davanti. Così dice Badoglio: contemporaneamente alle azioni predette ne sono state effettuate altre di sbarramento con iprite. Di esse do comunicazione separata al solo fine della riservatezza. In complesso, 196 aerei sono stati impiegati per il lancio di 60 tonnellate circa di iprite su passaggi obbligati e sugli itinerari percorsi dalle colonne. Addirittura qui c'è uno schizzo allegato che fa vedere dove sono stati bombardati gli etiopi con il gas, completando così nel tempo un'offesa che le prime informazioni ricevute concordamente affermano di grandissimo effetto morale e materiale. Firmato il maresciallo d'Italia Pietro Badoglio. Dunque, cosa c'è da dire rispetto a questa cosa? Avete ascoltato anche con i vostri orecchi. Si tratta, diciamo, che per disperdere poche migliaia di soldati etiopi già amareggiati e distrutti dalle battaglie, come vi ho letto, sono stati impiegati addirittura 196 aerei con 60 tonnellate di prite lanciati sulle truppe e sui passaggi obbligati. È inutile che vi descriva quello che l'iprite poi lasciava, perché bastava essere colpiti da una sola goccia di questo liquido per morire a poco con atroci sofferenze. Ma non solo i soldati, venivano avvelenati ovviamente i corsi d'acqua, dove non solo gli uomini ma anche gli animali, bestiame che serviva poi a nutrire le truppe etiopiche. E quindi una vera e propria apocalisse, una vera e propria disastro, non so come definirlo, delle atrocità senza fine facevano questi gas. E possiamo affermare, anche alcuni storici ci sostengono in questo, che possiamo credere effettivamente che senza l'uso delle armi chimiche difficilmente i nostri soldati e le nostre truppe sarebbero state piegate. Vi lascio immaginare, insomma, questa morte che veniva dal cielo, come non c'era. Noi non avevamo a quel tempo nessuna maschera antigas, i nostri soldati vestivano semplicemente con un telo di cotone molto leggero, e quindi chi veniva in qualche modo colpito anche da poche gocce di questo gas sicuramente faceva una fine atroce. Questo è stato il modo in cui gli italiani hanno combattuto nel nostro paese, l'Etiopia, e questo è stato il modo infame di come, nonostante, lo ricordo, insomma, ovviamente le armi chimiche erano vietate già a quel tempo, questo è stato il modo infame con cui gli italiani hanno sopraffatto i nostri eserciti. Ma ovviamente a nulla è servito, perché sebbene i nostri eserciti siano stati sconfitti a quel tempo, una ardimentosa resistenza, man mano, diciamo, più andavano avanti gli italiani nel commettere delitti e azioni diaboliche e atroci, più la nostra resistenza si coagulava, veniva alimentata sempre di più da persone che non... dalle nostre popolazioni, che non potevano assolutamente sopportare una cosa del genere. E quindi, sebbene i nostri eserciti sul campo erano stati sconfitti, la resistenza dei nostri patrioti, che era presente, lo ricordo a tutti, in tutte le province dell'Etiopia, non ebbe mai fine fino proprio al giorno della nostra liberazione, che avvenne, lo ricordo, il 5 maggio del 1941, esattamente 5 anni dopo che la nostra capitale era stata occupata dall'esercito fascista. Ecco, per oggi, per quanto riguarda, insomma, questa rubrica, continueremo a raccontare di questi eventi le prossime domeniche, però per oggi ci fermiamo qui, e volevo ancora una volta ricordare a tutti voi che il 19 febbraio prossimo è la ricorrenza, proprio secondo il nostro calendario, proprio di questo sacrificio e dell'immane lotta compiuta dal popolo etiopico contro l'aggressione fascista, quello che da noi è chiamato proprio il giorno dei martiri. Quindi il 19 febbraio prossimo vi invitiamo tutti, con inizio dalle ore 17, a dimostrarci la nostra solidarietà, a dimostrare che la memoria storica di questi eventi non viene cancellata. Noi saremo presso ospiti per questa iniziativa, ospiti dell'11° municipio e dell'assessore alla cultura di quel municipio, la signora Carla Di Veroli, che ringraziamo con tutto il cuore per darci la possibilità di svolgere lì questa nostra iniziativa. L'11° municipio, prendete carta e penna e segnate questo indirizzo, è quindi la sala consiliare dove si svolgerà questa iniziativa, è in via Benedetto Croce numero 50 nel quartiere Laurentino. Inizieremo alle ore 17, vi aspettiamo numerosi, e, come dire, sarà un momento di incontro anche e soprattutto per far sì che si crei un movimento che vada verso, poi insieme a quello che è il comitato che si è costituito ad Affile, lotti e trovi poi il compimento e la soddisfazione nell'abbattimento di quel monumento che proprio ad Affile, dal sindaco fascista Ercole Viri, è stato eretto proprio in onore del generale Graziani, che successe, lo ricordo, a Badoglio, e i quali atti criminali sono scritti ovviamente in tutti i documenti storici dell'epoca. Ricordo che il generale Graziani fu condannato dalle Nazioni Unite per il genocidio che compì per il nostro popolo, e ricordo proprio che in seguito all'attentato che i nostri patrioti fecero proprio contro il generale Graziani ci fu una rappresaglia, fu scatenata una rappresaglia nei giorni 19, 20 e 21 febbraio ad Addis Abeba in particolare, e che ha visto la morte di 30.000 etiopi innocenti. Quindi vi raccomando, dateci un segno, date un segno anche per quanto riguarda quello che sta accadendo a Fide, partecipando a questa nostra iniziativa nell'undicesimo municipio. Ovviamente vi aggiorneremo sulla situazione nelle domeniche successive e continueremo queste nostre rubriche durante il programma etiopico che va in onda qui su Radio Onda Rossa nelle domeniche successive fino e anche oltre il 19 febbraio prossimo. Buon ascolto da Alessandra Roma e da Radio Onda Rossa.
አድማጮቻችን ስለዳዳመጡት የነበረው የጣሊያንኛ የተዘጋጀውን ዶክመንት በ1936 ዓመተ ምህረት በዚህ በጣሊያን መንግስት ውስጥ ሞሶሎኒ በነበረበት ጊዜ የተጻፈውን ወረቀቶች ነው። እነዚህ ወረቀቶች በአማርኛ ተርጉመን ለማቅረብ እንሞክራለን። እንግዲህ ወደ መጨረሻ እንዳቀረበው 196 አይሮፕላኖች ናቸው እንግዲህ የመርዝ ጋዝ ይዘው የነበሩት ወደ 60 ቶን የሆነ ነው የበተለያዩ ክፍለ ሀገራቶች የቦምቡ የተጣለው። በዛም ብዙ ሰዎች፣ ብዙ እንስሳዎች፣ ብዙ ቤቶች እንደተቃጠሉ ነው። እንግዲህ ይሄንን በአጠቃላይ አሁን በቅርቡ የተገኘ ዶክመንት ነው። እሱን ይዘንላችሁ እንቀርባለን። በዚህ በ11ኛው ኮሙኔ የሚደረገውን በ17 ሰዓት ጀምሮ በላውረንቲና አካባቢ ነው የሚደረገው። ስለዚህ ሁላችሁም በዛ እንድትገኙ በተደጋጋሚ እንግዲህ በሚቀጥሉ ሳምንታቶች ሁሉ እናቀርባለን። ስለዚህ በዛ ፕሮግራም ላይ እንድትገኙ ነው። ሙኒሲፒዮ 11 ነው፣ ቢያ ቤኔዴቶ ክሮቼ 50 ላይ ነው፣ ሳላ ኮንሲሊየሬ ነው የሚገኘው። በዚህ አጋጣሚ ወይዘሮ ካርላንም ሳናመሰግን አንፈጥናልፍም። እናንተም በዛው እንደምትገኙ ተስፋ እናደርጋለን። በዚህ ሙዚቃ የዛሬውን ፕሮግራማችንን እንሰናበታችኋለን። መልካም እሁድ ይሁንላችሁ እንላለን። Oh, my God.